የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ በሳምንት ውስጥ ከተላለፉና ከመራረጥናቸው ዝግጅቶቻችን የተወሰኑትን ወደናንተ ይዘመተናል።
በአጋጣሚ ሆኖ ስማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ የተመደብኩት እና ካባቴ ጋር ነበርኩ አስተዋውሳለሁ። ምን እንደ ሆርቲካልቸር ብዬ ሁሉ ጠየቅኩት። እሱ በቃሉ ራሱ ሰምቼ አላጠቀቀም።
ወጣት ዘመናዊ የግብርና ባለሙያ ነው ያሰማናችሁ። አብራችሁን ከቆያችሁ ሐሳቧን ተሰማላችሁ።
ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለሁ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው የሚሰማኝ።
ከተለያየ ኢትዮጵያ ክፍል መቀሌ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተመራቂ ተማሪዎች በዩኒቨርሲቲው ስለነበራቸው ቆይታና ቀጣይ እቅዳቸው ሐሳባቸውን አጋርተውናል። የኢትዮጵያ የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው።
ያ ለሊት ሰዓት ላፊ ተነስቶ 17 አመት ሙሉ ሰው ላይ የሞተበት ውድድር ነበር መቆጣጠራት።
ጌቱ ከበደን የሰማችሁት ይህን ድል ካጎናጸፉት የቡድኑ አባላት መካከል አንዱ ነው። አብራችሁን ከቆያችሁ ሌሎች ዝግጅቶቻችንን ታደምጣላችሁ። ፕሮግራሙን በመምራት ሲዮን ግርማ አብሬያችሁ ቆያለሁ። ከአሜሪካ ድምጽ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ይቀጥላል። ቀደም ሲል ወደ መራረጥናቸው ዘገባዎች እናልፋለን። ኢትዮጵያ በመንግስትና በህዝብ ንብረትነት የቆዩ ግዙፍ ድርጅቶችን በከፊልና ሙሉ በሙሉ ለግል ባለሀብቶች ለማዘዋወር በጥረት ላይ መሆኗ ከተሰማ ሰነባብቷል። ለመሆኑ ይህ ሂደት ምን ፋይዳና ስጋቶችን ይዟል? ሀብታሙ ስዩም ከመንግስት ተወካይና ባለሙያዎች ጋር ቆይታ አድርጓል።
በመንግስትና ህዝብ ንብረትነት የከረሙ የንግድ ተቋማትን ወደ ግል ይዞታ የማዘዋወር ሂደት ለኢትዮጵያ አዲስ ጉዳይ አይደለም። በ1986 ዓ.ም የኢትዮጵያ ፕራይቬታይዜሽን ኤጀንሲ በተቋቋመ ማግስት በቀደመው የደርግ ዘመን በመንግስትና ህዝብ ንብረትነት የቆዩ ድርጅቶችን ለባለሀብቶች የማዘዋወር ስራዎች ተከናውነዋል። አዲሱ ጉዳይ ባለፉት 25 ዓመታት ኢትዮጵያ ከዝውውር መስኮት አረቃቸው የነበሩ ዘርፎችን አሁን ላይ በከፊልና ሙሉ በሙሉ ለማሸጋገር መወሰኗ ነው።
እንደ ዘርፍ ያው የገዢ ፓርቲ ያስቀመጠው አቅጣጫ በርካታ ዘርፎች ናቸው። ኤነርጂ፣ ሎጂስቲክስ፣ ባቡር፣ የኢንዱስትሪ ፓርኮች፣ ቴሌኮም እና ስኳር፣ አየር መንገድ፣ እነዚህን በሀሳብ ደረጃ ወደ ግል በከፊል ወይም በሙሉ ማዞሩ።
የኢትዮጵያ ፋይናንስ ሚኒስትር ዴኤታ እዩብ ተካሊ ናቸው። የዚህን ውሳኔ ፋይዳ ወደኋላ ያጋሩናል። ከዚህ በፊት ግን ኢትዮጵያ ለዚህ ውሳኔ የበቃችበትን ምክንያት እንመርምር።
ሜን ምክንያቱ የፕራይቬታይዜሽኑ ልክ ከፖለቲካው ለውጥ ጋር ተያይዞ ባለፈው ዓመት በፈረንጆች ማለት ነው ልክ የኢኮኖሚውም ላይ ተመሳሳይ የለም ሊብራል ለቀቅ የማድረግ ለውጥ ተከስቷል። ሜይንሊ የሀገሪቱ ዕዳ መጨመር፣ የውጭ ምንዛሪ እጥረት መከሰት፣ እንደዚሁም በመንግስት በጀት ላይ ጫና ማሳደራቸው ባለፈው 15 ዓመት የተከተልነው የልማታዊ መንግስት ፖሊሲ ይሄ ነው ኮንቴክስቱ አሁን ወደ ፕራይቬታይዜሽን የገፋን።
በተለያዩ የሀገርና ዓለም አቀፍ የዜና ተቋማት በምጣኔ ሀብት ጉዳዮች ተንታኝነት የሚታወቁትን በእንግሊዝ ኤደንብራ ዩኒቨርሲቲ የልማታዊ መንግስትና ፋይናንስ ተቋማት ውድድር ዘርፍ የዶክትሬት ተማሪም ናቸው አብዱልመና መሐመድን ነው የሰማናቸው። የኢትዮጵያ መንግስት የፋይናንስ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ በበኩላቸው የኢትዮጵያ መንግስት በግምገማ የደረሰባቸው ምጣኔ ሀብት ተኮር ችግሮችን ለመቅረፍ ወደዚህ ውሳኔ መግባቱን እንደ አንድ ምክንያትነት ያነሳሉ። ሌላኛው ምክንያት ግን አንዳንድ ተቋማት አሰራራቸውን ከዘመናዊው ዓለም አሰራር ጋር እንዲያስማሙ እድልን ለመፍጠርም ነው።
አሰራራቸውን ማስተካከል ያስፈልጋል። ብዙ ዕዳ ያለባቸው አሉ። የአሰራር ድክመት እና መዘነካከት የሚታይባቸው ነበሩ። ስለዚህ እነዚህን እንደ ማንኛውም ዓለም አቀፍ ኩባንያ ተራሪ መሆን እንዲችሉ አሰራራቸውን ማኔጅመንቱን ማስተካከል ያስፈልጋል በሚል እንግዲህ ሁለት ተሳቤ ነው። አንዱ ተቋማትን ማስተካከል ነው። ከዚህ አንጻርም የመንግስት ድርጅቶች ኤጀንሲ እንደ ሆልዲንግ ኩባንያ ካምፓኒ ያልሆነም ግን ሆልዲንግ ኤጀንሲ ተብሎ የተቋቋመ ያለ ይሄ ኤጀንሲ በትኩረት እነዚህም ተቋማት ለማሻሻል እና ለዓለም አቀፍ ተወዳዳሪ እንዲሆን የማድረግ ስራውን ይሰራል። ከዛው ጋር ተያይዞ ግን ወደ ግል መዞር የሚገባቸው በጥናት የተለዩ ወደ ግል የሚዞሩበት አቅጣጫ ነበር የተቀመጠው።
የኢትዮጵያ የአሁን ውሳኔ ሀገራዊና ዓለም አቀፍ ትኩረትን መሳቡ አልቀርም። እርምጃው አንዳንድ ዘርፎች ከእዝ መንፈስ ወጥተው ተወዳዳሪ አገልግሎት እንዲሰጡ ያደርጋቸዋል በሚል የመሞገሱን ያክል በአፈጻጸሙና ለእርምጃ የተመረጡ ድርጅቶችን ወቅታዊ አቅም በማየት የእርምጃውን ምክንያታዊነት የሚጠራጠሩትም አልጠፉም። የምጣኔ ሀብት ተንታኙ አብዱል መናን መሐመድ የኒህን ወገኖች መከራከሪያ ያነሳሳሉ።
የሚሸጡት ድርጅቶችን ማየት ያስፈልጋል። ያሉበትን ኢንዱስትሪ ማየት ያስፈልጋል። የተወሰኑት መሸጡ አስፈላጊ ሊሆን ይችላል። የተወሰኑት በጣም መሸጡ፣ ለምሳሌ እንደ ኢትዮጵያን ኤርላይንስ ያለው በጣም ተወዳዳሪ የሆነ በዓለም አቀፍ ደረጃ ትልቅ ጥሩ አየር መንገድ ጥሩ ስም ያለው አየር መንገድ ነው። ሌሎችን ድርጅቶችን ስንመጣ እንደ ቴሌ ያለው ደግሞ በጣም ሞኖፖሊ የሆነ ጥሩ አገልግሎት ማይሰጥ በጣም ቻርጅ የሚያደርግ ከስተምሮችን የሆነ ተቋም ነው እና እንደዚሁ ፕሮጀክቶች አሉ። የሱካር ፕሮጀክት አለ፣ የማጠቢያ ፕሮጀክት አለ፣ እንደዚሁም ደግሞ የችርቻሮ ውስጥ ሁላ መንግስት ገብቷል እና በተናጠልና በዝርዝር ማየት ያስፈልጋል። የቱ መሸጥ አለበት የቱ መሸጥ የለበትም በሚለው ጉዳይ ላይ በተናጠል ማጥናት ነው የሚሻለው እንጂ በአጠቃላይ ሆልሴል መሸጡ ተገቢ አይደለም።
ዶክተር ኢዮብ ተካልኝ ግን የኢትዮጵያ መንግስት በከፊልና ሙሉ በሙሉ ለግል የሚያዘዋውራቸው ድርጅቶችን በተመለከተ እንደየዘርፉ ተጨባጭ ሁኔታ የሚነሱ ጉዳዮችና ችግሮችን እልባት በሚሰጥ ሁኔታ የማሸጋገር ሂደቱን ለመከወን እየተንቀሳቀሰ እንደሚገኝ ይሟገታሉ። ለግል ንብረትነት በከፊልና ሙሉ በሙሉ እንዲሸጋገሩ የተመረጡ ድርጅቶችን ባንድም ሆነ በሌላ የእንጀራ ቤት ያደረጉ ወገኖች በዚህ ሽግግር ወቅት ነባር ህልውናቸውን እንዳያጡ ስጋቶችን የሚያነሱ አልጠፉም። አብደል መናን መሐመድን በድጋሚ እናምጣቸው።
ፕራይቬታይዝ ሲደረግ ለግል ተቋማት ሲሸጡ የመንግስት የልማት ድርጅቶች ብዙ ጊዜ የሚገዙት ሰዎች ራሽናላይዜሽን ወይ ስትራክቸሪንግ ብለው ብዙ ንብረቶችን ወደ መሸጥ፣ ለምሳሌ ትርፍ መሬት ካለው ድርጅቱ ያንን ትርፍ መሬት መሸጥ፣ ንብረቶችን ወደ መሸጥ፣ ሰራተኞችን ወደ መበተንና በጣም ከባድ የሆነ ወጪ ቅነሳ። እነዚህ ድርጅቶች ለማስረፍ ነው የሚመጡት። የግል ድርጅቶች ናቸው፣ ዋና አላማቸው ትርፍ ነው፣ ሌላ ሞቲቭ የላቸው። ስለዚህ ትርፍ የሚያገኙበትን ማንኛውም ዘዴ የአገልግሎት ክፍያ ከመጨመር፣ ኳሊቲ ከመቀነስ፣ እንደዚሁም ሰራተኞችን ከማሰናበትና የነበሩትን ንብረቶች ከመሸጥ አይመለሱም።
የፋይናንስ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ግን ሂደቱ ያለውን የስራና የሙያ መስክ የበለጠ እንዲያሰፋ በሀገሪቱ ከፍተኛ ቁጥር ያላቸውን ወጣቶችን ጨምሮ የበዛው የህብረተሰብ ክፍል ተጨማሪ የስራ ዕድል እንዲፈጠርለት የማድረግ የቤት ስራውን መንግስት እንዳልዘነጋ ይሟግታሉ።
አዎ አዎ፣ በጣም በዝርዝር ከታዩ ጉዳዮች አንዱ ይሄኛው ነው። ያ ቅድም ያነሳሁት የፖለቲካ አቅጣጫ ነው። በሰፊው በግርድፉ ግን ወደ የዘርፍ ውስጥ መጣ። በየንደንዱ ዘርፍ ምን አይነት አካሄድ መከተል አለብን የሚለው ጥናት ሲሰራ አሁን ያነሳቸው ጥያቄዎች እና ሀሳቦች ግምት ውስጥ ይገባሉ። ለምሳሌ የስኳር ኮርፖሬሽንን 13 ፕሮጀክቶች አሉት። እነዚህን ፕሮጀክቶች በፕሮጀክት ደረጃ በሙሉ ወይም በከፊል ወደ ግል የማዞሩ ስራ ምን አይነት ተጨማሪ ስራ ሊፈጥር ይችላል፣ አሁን ያሉ ኩባንያዎች እንዴት ሊመሩ ይችላሉ፣ ፕሮጀክት ዙ መፍጠር ትሄዳል የሚለውን ዝርዝሮ ያየ ስለሚሆን የሰራተኛውን ስራ ባለቤትነት እና የአካባቢውን ህዝብ ተጠቃሚነት ከግምት ያስገባ ነው የሚሆነው።
ሀብታሙን እናመሰግናለን ወደ ተከታዩ ዘገባችን እናልፋለን። ኖላዊት ሽመልስ ትባላለች እንግዳችን። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል አንዷ ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ትጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታ አድርጋለች።
ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም እንደውም ትላለች።
የሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ በሆኔም እርሻ አማራለሁ ብዬ አስቤ አላውቅም። ፍላጎት ስላልነበረ የመጀመሪያ ዓመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። የእውነትም የምሰራውም መኖርበትም በደንብ እየተደሰትኩበት ያለሁበት ትምህርት መስኮ ነው አድርቻለሁ። አሁን
የግብርና ስራውንም እንድትወጪ ያደረገሽ ምንድን ነው?
ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው አትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ በኃላፊነት ሁሉንም ነገሮች እንሰራውና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራ እንሰራለን። እንዲሁም በተጨማሪ ምን እሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሽው የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻዬን እያበረከትኩ ነው ብለሽን ታስቢያለሽ፣ ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ።
ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ?
አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጥፍሴን ብዙ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትነበብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው እርሻ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው ላይክ እንደዛ እየተባለም ስታድጊ የተከበረ ስራ መሆኑንም የሆኑ ነገር እንዳሉትም እያሰብሽ አታድጊም። እና እሱ ፓርት ብዙ በተለይ የከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሼር አደርጋለሁ ያገኘሁት አጋጣሚ ሁሉ። ይህ መስጠር የምፈልገው አመለካከት ሰው ላይ ምንድን ነው እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችን ሲኖሩ እንደዚህ መስክ ቀኖችን ሲኖሩን ይሄ ምርቶችን ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች።
መጨረሻ ላይ መጨመር የምትፈልጊው ነገር አለ?
አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደላ ሶስት ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት 10 ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይከስራሉ። ለነሱ ትንንሽ ገበሬዎች በተለይ እንዲያነት ይሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና አርገስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይህ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ይሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም እጠቅማለሁ ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ።
ኖላዊትም እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያና በኤርትራ የሚገኙ ዘጋቢዎቻችን ከያሉበት አሰናድተው የሚልኩት ዘገባ የሚደመጥበት ሰዓት ነው። የዘጋቢዎች መስኮት ለዛሬ ተራው መቀሌ ነው። የሙልጌታ ጽባህ ነው። የመቀሌ ተመራቂ ተማሪዎች በዩኒቨርሲቲው የነበራቸውን ቆይታና በቀጣይ ያላቸውን እቅድና ተስፋ አነጋግሮ ተከታዩን ዘገባ አሰናድቷል።
ከነጎዲያ መቀሌ ዩኒቨርሲቲ ከሚያስመርቃቸው ተማሪዎች መካከል ሃና መኮንን አንዷ ናት። ከአዲስ አበባ መጣ በዩኒቨርሲቲው 3 አመታት የተማረችው ሃና ለቀዳሚው የምርቃት ስነ ስርዓት የመመረቂያ ጋውን ከትምህርት ክፍሏ እየወሰደች ነው ያገኘዋት። በመቀሌ በቆየችበት 3 አመታት ከህብረተሰቡ ይሁን ከተማሪዎች ጋር ብዙ ባህል የተማረችበት ጊዜ እንደነበረ ትገልጻለች።
ግቢ የነበረኝ ላይፍ በጣም ደስ ይላል። ከዚህ የምንማረው ከተለያየ ቦታ ከመጡት ተማሪዎች ጋር ነው። እሱንም ደግሞ ተቻችለን በመከባበር ባህላችንን ሼር በመደራረግ በቃ ደስ በሚል ሁኔታ ነው የተማርኩት ማለት ነው።
ሃና በማርኬቲንግ ትምህርት ክፍል ነው በዲግሪ የምትመረቀው። በቀጣይ በሙያዋ ለመስራት እንደምትፈልግ ነው የምትናገረው።
የመቀጠር እድልም ካለ ለመቀጠር፣ ካልሆነም ደግሞ መንግስት የብድር ሁኔታ እድል እያመቻቸ ስለሆነ እሱን እድል ተጠቅመን ከጓደኞቼ ጋር ራሳችንንና ሀገራችንን ለመለወጥ አስበናል ማለት ነው። ተስፋ ነው የሚታየኝ። ሁሉም ሰው ከመንግስት ጎን ሆኖ መስራት ካሰበና መለወጥ ካሰበ ይለወጣል። ሁሉም ሰው ጥሩ አስተሳሰብ ካለውና ሀገሪቷን አሳድጋለ ጥሩ ጥሩ ነገር ካሰበ መለወጥ እንደሚችልና ሀገሪቷን መለወጥ እንደምትችል ነው የሚሰማኝ።
በጋዜጠኝነትና ኮሙኒኬሽን ትምህርት ክፍል 3 አመታትን ተምሮ ከነገ ወዲያ ለሚካሄድ የምርቃት መርሃ ግብር እየተዘጋጀ ያገኘውትም ንጉሱ በቃል ይባላል። ካማራ ክልል እንደመጣ ነግሮኛል። የዩኒቨርሲቲ ቆይታው ብዙ ጓደኞች ያፈራበት መሆኑን ነው የሚገልጸው።
መቀሌ ዩኒቨርሲቲ በነበረኝ 3 አመት ቆይታ ጥሩ የሚባል ቆይታ ነበረኝ። ከማህበረሰቡ ከዩኒቨርሲቲው አካልም እንዲሁም ከተማሪዎች ከሌሎችም ማለትም ብቻ በዚህ በትምህርቱ አጋጣሚ ካገኘዋቸው አካላት ጋር መልካም ቆይታ ነበረኝ።
የተማሪውን የጋዜጠኝነት ሙያ ተግባራዊ በማድረግ የኢትዮጵያ ህዝቦች የቆየ ትስስር በሚያጎለብት መልኩ ለመስራት ማቀዱን ይገልጻል።
የህዝቡ የነበሩ ትስስሮች አሉ አሁን ለየሻከሩ በፊት ላይ ተሳስበ ተዋደ ተጋብተ ሁሉ ማለት ነው ከተለያየ ምትኖር የሚኖርበት ሀገር ውስጥ ነው ያለ ነው። እኛ ያንን ለማስቀጠል ነው በተማርኩበት ምንድነው የሚይዝ አካል አለ ተነገርኩ። በጣም መጥፎ ነው ማለት የሚኖረው ፈተና ከባድ ነው። አንዳንዴ አብዛኛው ሚዲያው ሲታይ አቋም አለው አይደል? አቋሙ እንድታራምድለት እንጂ ህዝቡ ተሳሰረ አልተሳሰረ ተዋደደ አልተዋደደ የሆነ ግድ የማይሰጠው አይነት ነገር አለ በአብዛኛው ሲታየው ማለት ነው። እኔ እንደተማርኩበት እውነታን ነው ለህዝቡ የምታደርስ። ስለዚህ ማህበረሰቡ የቻለ እኔ በመሰራበት ሚዲያ የቻለ ግንኙነት እንዲኖረው የቻለ ቅርርብ እንዲኖረው እሰራለሁ።
ሌላኛው በጋዜጠኝነትና ኮሙኒኬሽን ትምህርት ክፍል ተመራቂ ተማሪ ማህሌት ግርማ ከኦሮሚያ ክልል ነው የመጣችው። ዩኒቨርሲቲው ራስህን መቻል የተማርኩበት ነው ትላለች።
በዩኒቨርሲቲ ቆይታችን አንድ ተማሪ ሊገጥመውን የሚችለውን ቻሌንጅም እንዲሁም ደግሞ በዛ በቻሌንጅስ መማር ያለብኝን ነገር በግሌ ተምሬያለሁ ብዬ አስባለሁ። ከቤተሰብ ርቀህ ራስህ የሆነ ያህል ስትመጣ የለመድከውን ምቹ ኤሪያ ለቀህ ስትመጣ በራስህ ብዙ ቻሌንጆች አሉትና ከዛም በተጨማሪ ከብዙ ማህበረሰብ ጋር መኖር በራስህ ያለመድነው ነገር ስለሆነ ያንን እንዴት አድርገን መኖር እንዳለብን ህይወት በቀጣይስ ምን ልታስተምረን እንደምትችል ብዙ ትምህርት ሰጥቶኛል ብዬ አስባለሁና ከማህበረሰቡ ጋር ስንመለከት ደግሞ መቀሌ በጣም ደስ የምትል የምትወደድ ህዝቡም ሰው ተቀባይ ነው። ደስ የሚል ግንኙነት ነበረ። ከሰላሙም አንጻር በጣም ደስ የሚል ጥበቃ ስለነበረ ይህን 3 አመት ሙሉ ያን ያህል የተጋነነ ለህይወት ወር ለሆነ ነገር የሚያሰጋ ስጋት ሳይገጥመን እስካሁን ደርሰናል።
እሷም በቀጣይ በምትሰራበት መገናኛ ብዙሀን ህዝብና ሀገር የሚጠቅም ስራ ለመስራት መዘጋጀቷን ትገልጻለች።
ከጋዜጠኝነት ኤቲክስ አንዱ ጉዳትን መቀነስ የሚባሉ ነገሮች እና አሁን ላይ የምናያቸው ነገሮች ሚዲያውም ያለውን ነገር ከማዳፈን የህዝቡን ጩኸት ወይም ረብሻውን ከማቀዛቀዝ ይልቅ ያንን ነገር የማራገብና የህዝቡን ሞር ስሜታዊ እንዲሆንና እንትን የማድረግ ነገሮች አሉ። እኔ ግን ጉዳትን ለመቀነስ አንድን ነገር በታማኝነት ትክክለኛውን ኢንፎርሜሽን በማቀበል ግን ጉዳት የሚያመጡት ነገሮች ደግሞ በመቀነስ ሰው ወደ ስሜታዊነት እንዳይገፋፋ ይባስ ጸብ አስጫሪ የሆኑ ሀሳቦችን ሚዲያው ከመቆስቆስ ይልቅ ያንን ቢተው እኔም በግሌ ያንን ለማድረግ ነው ማስበው። በምሰራው ስራ ከምንም ነገር ነፃ ሆኜ ትክክለኛ የሆነውን ነገር ለህዝብ መቆም እንፈልጋለሁና ያው የሀገራችን ሁኔታ ተስፋ ያለው አይመስልም። ሰው እርስ በርስ ይጋጫል ወንድም እህቱን ምናምን። ግን ብዙ ባሳለፍናቸው አመታቶች ባሳለፍናቸው መንግስታቶችን ብንመለከት የመጀመሪያ አይደለም ለኢትዮጵያውያን እንደዚህ አይነት ቻሌንጅ። ምናልባት አሁን ላይ ዲሞክራሲ ኦሪዮ ነገር አለበት በምንልበት ይሄ ነገር መከሰቱ ትንሽ ሊያስደነግጥ ቢችልም ያን ሁሉ አልፈናል። ብዙ አይነት ስራቶችን አልፈን ዛሬ ደርሰናል። ስለዚህ ያን የረዳን ፈጣሪ ከኛም ጋር ነው ብዬ አስባለሁና አሁን ያለውን ነገር የኛም ድርሻ ተከቶበት ከፈጣሪ እርዳታ ጋር እንደገና ወደ ሰላም ወደ አንድነት እንደምንመለስ ተስፋለን።
መቀለ ዩኒቨርሲቲ ቀዳሜ ሐምሌ 13 2011 ዓመተ ምህረት ለ27ኛ ጊዜ ተማሪዎቹን ያስመርቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ጌታንና እንግዶቹን እናመሰግናለን። ቀጣዩ ዘገባችን ደግሞ ስፖርት ነው። ኢትዮጵያውያን የእግር ኳስ አፍቃሪዎች በተደጋጋሚ ከሚያነሱት ድል መካከል አንዱ ኢትዮጵያ በ14ኛው የምስራቅና የመካከለኛ አፍሪካ ዋንጫ ያስመዘገበችው ድል ነው። ሀብታሙ ስዩም ዛሬ በስፖርት ወጉ ይህንን ድል ካጎናጸፉት የቡድኑ አባላት መካከል ካንዱ ጋር ቆይታ አድርጓል።
ተመልካቹን በተመኘው አባገኛ ድል ዳኙ በብሩውነታ
ይህ ኢትዮጵያውያን የስፖርት አፍቃሪዎች በደስታ ከሚያነሳሷቸው አፍታዎች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ1987 ዓ.ም ተመረጸ። በ14ኛው የምስራቅና መካከለኛው አፍሪካ የእግር ኳስ ጨዋታ ኢትዮጵያ የዋንጫ ባለቤት ሆነች። ዚምባብዌን በፍጹም ቅጣት ምት በእለቱ በረታው የኢትዮጵያ ቡድን ውስጥ ከነበሩት መካከል ጆሮአችን ውስጥ ዛሬም ድረስ የሚያቃጭሉ ስሞች አሉ።
ግብ ጠባቂው ተካበ ነበር፣ አማኑኤል ትራታ አድኛ፣ በቀለ ብርሃኑ፣ ዳኛቸው ደምሴ፣ ሰለሞን ዮሐንስ።
ይህ ከፊት ለፊቴ የተቀመጠው ሽበት ጣል ጣል ያደረገበት የስፖርተኛ ቁመናው ዛሬም ያልተለየው ጎልማሳ የዚያ ባለታሪክ ቡድን አባል ነበር። ለጌቱ ከበደ ያ ውድድር ያተመው ትዝታ በቀላሉ የሚፋቅ አይደለም።
ያ ለሊት ሰዓት ላፊ ተነስቶ ያኔ በደርግ ነበር፣
የደርግ የመጨረሻው ዓመት
ነበር። ሰዓት ላፊ ተነስቶ 17 ዓመት ሙሉ ሰው ላይ የሞተበት ውድድር ነበር። መቆጣጠራቸው ፕሬዝዳንቱ ጠባቂዎች ጥለውት ወጥተው እስከ መጨፈር ተደረሰበትና ፕሬዝዳንቱ ግራና ቀኝ እንኳን ሲያይ ጠባቂዎቹ አጠገቡ እንዳሌሉ፣ ያን ያህል ህዝቡ ፕሬዝዳንቱ ላይ ጥላቻ ቢኖርም ትኩረት ያደረገው ውጤቱ ላይ ስለነበር ሙዚቀኛው፣ ወታደሩ በሙሉ በደስታ ነበር ይገልጽ የነበረው።
ኢትዮጵያ በ1962 የአውሮፓውያን አቆጣጠር 3ኛውን የአፍሪካ ዋንጫ ከሳመች በኋላ ትልቅ ስም ያለው ቀጠናዊ ውድድር ለማሸነፍ 25 ዓመታትን ጠብቃለች። ይህንን የማሸነፍ ጥም በቆረጠው ቡድን ውስጥ ለነበረው ጌቱ ከበደ ያ ድል ከስፖርት የሚሻገር መልእክት እንደነበረው የተረዳው ከጨዋታው ማብቂያ በኋላ ነው።
ፕሬዝዳንቱ ውድድሩ እንዳለቀ በማግስቱ ሰኞ ቀን ወደ ዚምባብዌ ሄዱ ነበር። ዳፍሪክ ሆቴል ውስጥ ተቀምጠን እሳቸው እስከሚመጡ ቤተ መንግስት ተጋርዘን የመጨረሻው ቀን አግኝተውን ቤተ መንግስት ያሰብስበውን የነገሩን፣ እናንተ ለኛ ለኢትዮጵያ ሕዝብ ትልቅ ነገር ያስመሰከራችሁልን ቢኖር የኢትዮጵያ ሕዝብ የበዘር ክፍፍል የሌለበት ኢትዮጵያ አንድ እንደሆነች በዚህ እግር ኳስ ጨዋታ እና ኢትዮጵያ በዘር እንደማትከፋፈል ስላረጋገጣችሁልን 100,000 የሚይዝ ስቴዲዮም ሰራለሁ ብሎ አሁን የተጀመረው አዲስ አበባ ውስጥ ያለው ስቴዲዮም እሳቸው በተናገሩት
ወርቃማውን ድል ያስመዘገበው ቡድን አባላት በተካኑበት የስፖርት ተሰጥኦ ሀገራቸውን ለማገልገል የሚያበቃ ሁኔታ ግን በወቅቱ አልነበረም። ከቡድኑ አባላት መካከል ገሚሱ ለስፖርት ከተላኩበት ወደ ሀገራቸው ላለመመለስ መወሰናቸው ዛሬ ነዋሪነቱን አትላንታ ከተማ ላይ ያደረገው ጌቱ ከበደ ያስረዳል።
በአመቱ መሰለኝ ወጣን አይጠፋ ነው ከግብጽ ጋር ነበር ጨዋታ። ያው እንግዲህ ላይፍ የህይወት ጉዳይ አለ። እኔ አሁን በራሴ ሳስበው የዛኔ የፖለቲካ ችግር ነበረብኝ ብዬ አላስብም። ብዙም እንትን ስለማይለኝ ማለት ስለማይወክለኝ ይሆናል ወይ ኳስ ተጫዋች ስለሆንኩ በሰው ስለምታወቅ ብዙም ሰዎች ስለሚያውቁኝ ጫናም ስለማይበዛብኝ ሊሆን ይችላል። እኔ በኔ ግሩፕ የጠፉት ተካበ፣ እኔ፣ ሰለሞን ዮሐንስ፣ ቸርኬ፣ በቀለ ብርሃኑ። አገራችንም እኛ እንጎዳለን ብለን አስበን አናውቅም። የኑሮ ጉዳይ ስለሚያስቸግረን ነው። ኳስ መጫወት ሜቢ ቢበዛ 15 ዓመት ነው። ከዛስ በኋላ እኔ ሲጫወት የሚከፈለኝ 75 ብር ነው።
30 ዓመታት አለፉ። የምስራቅና መካከለኛው አፍሪካ ዋንጫ ገደል ግን መወሳቱ ቀጥሏል። ጌቱ የነሱ ዘመን ድል የአፍሪካን ዋንጫ ካሸነፉት የነ መንግስቱ ወርቁ ዘመን ድል ጋር እያነጻጸረ ሳይጋነን እንዳልቀረ በጨዋታ ደንብ ይሞግተኛል። እሱ ይሄን ይበል እንጂ የዚያን ውድድር ተጽኖ ፈጣሪነት መናቅ አይቻለም። ሌላው ቀርቶ ጨዋታውን ያስተላልፈው ጋዜጠኛ ደምሴ ዳምጤ ድምጽ እንኳን ዛሬም በራዲዮ ጣቢያዎች ሙግድ ላይ ለማነቃቂያነት ይደመጣል። አንዳንድ የስፖርት ሰፈር አስተያየት ሰጪዎች እንደውም በ14ኛው የምስራቅና መካከለኛው አፍሪካ ዋንጫ ላይ የተሳተፈው ቡድን አባላት በዚህ ዘመን ያለውን የኢትዮጵያ እግር ኳስ አቅም ለማጠናከር የተቻላቸውን የሚያበረክቱበትን ቀን እንደሚናፍቁ ይናገራሉ። ጌቱ ግን ከዚህ ሁሉ በፊት ቅንነቱ መቅደም አለበት ይላል።
በሩንም ይከፍትልህ ሰው መኖር አለበት። በር ዘግቶ ና ቢልህ ና እኛም ጋር ሰልጥን አጫውተጫውት እርዳን ምናምን ቢልህ ውሸት ይሆናል። ደባሶ እኛ ሀገር ውስጥ መጀመሪያ ቀናነት መኖር አለበት። ኢትዮጵያ ብሔራዊ ቡድን ብዙዎቹ እዚህ 60-64% እዚህ ነው የሚኖረው። አገራቸውን እየገቡ በተለያየ እግር ኳስ በተለያየ አካባቢ ፉትቦልን ብናሳድግና በዘመናችን ጥሩ ነገር ብናይ ደስ ይለኛል።
ለአሜሪካ ድምጽ ራዲዮ ሀብታሙ ዚዩም ዋሽንግተን ዲሲ።
ሀብታሙንና እንግዳውን አመሰግናለን። የመጨረሻው ዝግጅታችን የሙዚቃ ምርጫ ነው። ራሄል ጌቱ ለጋቢና አድማጮች ምርጫ አላት።
ጠላብኝ ስራዴ ያለው ቃል በቃስ እንዴት ሆናለው ለክሶብኝ በኔ ከከረመ ለምን ወጃችው እንዳትሉኝ ደርሶበት ያየ እስኪፈደኝ ጥሎብኝ ጥሎብኝ።
ሰላም እንዴት ናችሁ? ድምጻዊት ራሄል ጌቱ እባላለሁ። ዛሬ በጋቢና ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ።
ከሳምንቱ የካቢና ስፖርቶች የመረጥናቸውን ዘገባዎች አስደምጠናችኋል። ለዛሬ ጊዜው በማብቃቱ እዚህ ላይ ፕሮግራማችንን እንቋጨው። ሰላም፣ በደህና አደሩ። አብራችሁ ያመሸሁት ጽዮን ግርማ ነበርኩ። ከኛ ጋር በሰኞ ምሽት መደበኛ ፕሮግራማችን እንገናኝ። ከራሄል ጌቱ ጋር ጥቂት ቆይታ አድርጉ።